ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተን እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 10 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ወዳጅና ጠላትን መለየት ወሳኝ ነው በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሐተታ እናሰማለን። በየሳምንቱ አርብ ከእናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው በቅድሚያ ግን ርዕሶቹ። ወያኔ በቤኒሻንጉል አማራዎች ላይ ያነጣጠረ ዘመቻው ተጋለጠ። የወያኔው ጠቅላይ ሚኒስትር ተብዬ በሳውዲ ጉብኝት አደረገ። በጎርፍ አደጋ በኢትዮጵያ በኬንያና ሶማሊያ በሚሊዮኖች የሚቆጠሩ ተፈናቀሉ። የተባበሩት መንግስታት ድርጅት የሰብአዊ መብት ተቋም ኃላፊ የእስራኤል ቅኝ አገዛዝ ማብቃት አለበት አሉ። እነዚህና ለሌሎችም ዜናዎች ዝርዝሩን እንሆ።
ባለፈው ሰኞ ግንቦት 6 ቀን 2010 ዓ.ም ተመረተ በመተከል ዞን ድባጤ ከተማ ውስጥ የአማራ ብሔረሰብ አባል የሆነው የ13 ዓመቱ አበጠር ወርቁ ማንነቱ ባልታወቀ ግለሰብ ብልቱ ተሰልቦ አይኑ ጠፍቶና በፊቱ ላይ አሰቃቂ የሆነ ጉዳት ደርሶበት መገኘቱ የበርካታ ዜጎችን ቁጣ መቀስቀሱ ታውቋል። ይህ ለአቅመ አዳም ያልደረሰ ልጅ አደጋው ከደረሰበት በኋላ ለሁለት ቀናት ያህል ራሱ ስቶ ቆየ ሲሆን በመሃሉ ወደ ፓዊ ሆስፒታል ተወስዶ የተወሰነ ሕክምና ከተደረገለት በኋላ በዜጎች ትብብር በጀመረ ወደ ባህር ዳር ከዚያ አዲስ አበባ ደምገኛ የጳውሎስ ሆስፒታል የተወሰደ መሆኑ ተነግሯል። ከዚህ በፊት በቤኒሻንጉል አካባቢ የአማራ ብሔረሰብ አባሎች ከፍተኛ በደል ሲደርስባቸው ቀየመውን የሚታወቅ ሲሆን በአሰቃቂ ሁኔታ ጉዳት የደረሰበት ወጣት የቅርብ ጊዜው ሰለባ መሆኑ ነው። ከዚሁ ጋር ተያይዞ ከወያኔ የጸጥታ ተቋም ሸልኮ የወጣውና በማህበራዊ ሚዲያ ሲሰራጭ የቆየው መረጃ እንደሚያመለክተው የወያኔ አገዛዝ በቤኒሻንጉል ጉምዝ አካባቢ ዘግናኝ የሆነ ጭፍጨፋ ለማካሄድ ያቀደ መሆኑ ታውቋል። ወያኔ በአባይ ወንዝ አካባቢ የሰፈሩትን የአማራና የሌሎች ብሔረሰብ አባላትን ለማባረር 1000 የሚሆኑ የቤኒሻንጉል ጉምዝ ብሔረሰብ አባላትን መልምሎ 16700 የሚሆኑ ስልጠና ሰጥቶ ያስመረቀ መሆኑ ተነግሯል። የወያኔው ጠቅላይ ሚኒስትር ተብዬው በዛሬው ቀን በሳውዲ አረቢያ ጉብኝት ማድረጉ የተነገረ ሲሆን በሳውዲ የሚገኙ ኢትዮጵያውያን እስረኞች እንዲፈቱ ጠይቆ የሳውዲ መንግስት ለመፍታት ቃል ገብቷልም ተብሎ ተነግሯል። የወያኔው ጠቅላይ ሚኒስትር በሱዳን ጉብኝቱ ተመሳሳይ ጥያቄ አቅርቦ በሱዳን አገር ታስረው የቆዩ ኢትዮጵያውያን መፈታታቸው ሲታወቅ የተወሰኑት የወያኔ ድርጅት አባላት መሆናቸውና እንዲሁም ከድርጅቱ ጋር ግንኙነት የነበራቸው እንደነበር መሆኑ ታውቋል። በተለያዩ አገሮች የሚገኙ እስረኞችን ማስፈታት መልካም ርምጃ ነው ያሉ ወገኖች በኢትዮጵያ ውስጥ በወያኔ እስር ቤት እየማቀቁ የሚገኙ ከ60 ሺህ በላይ የሚገኙ እስረኞች ሳይፈታ በሌሎች አገሮች እስረኞች ይፈቱ የሚል ጥያቄ የፕሮፓጋንዳ ዘመቻ ከመሆን አይዘልም ይላሉ። በቅርቡ በሱዳን በግብጽና በወያኔ አገዛዝ ባለስልጣኖች መካከል በተካሄደው ስብሰባ ከአባይ ወንዝ የሚፈሰው ውሃ ግድቡን ለመሙላት መውሰድ ስላለበት ጊዜ አስመልክቶ ጥናት ለማካሄድ መስማማታቸው የሚታወቅ ሲሆን ይህ ስምምነት በተደረገ በጥቂት ቀናት ውስጥ የግብጹ ፕሬዝዳንት በጉዳዩ ላይ በተጨማሪ ለመወያየት ለወያኔ ጠቅላይ ሚኒስትር ጥሪ ማድረጋቸው ታውቋል። አልሲሲ ይህን አስመልክቶ ለጋዜጠኞች በሰጡት መግለጫ የአባይን ግድብ አስመልክቶ ከሱዳንና ከኢትዮጵያ ጋር ስምምነት ላይ ለመድረስ ውይይቱ ከፍተኛ ጥረትና ረጅም ጊዜ ይወስዳልም ብለዋል። ለሀገራዊ አንድነት መዳከም ዋናው ምክንያት ወያኔ የዘረጋው የፖለቲካ ስርዓት ነው በማለት በርካታ ምሁራን በሽራተን አዲስ በተካሄደ የብሔራዊ ማንነትና የሀገራዊ አንድነት ጥያቄ በሚል ርዕስ በተካሄደ የውይይት ስብሰባ ላይ መግለጻቸው ታወቀ። ዜጎች ከአንድ ክልል እንዲባረሩና እንዲፈናቀሉ የወያኔ ያገዛዝ ስርዓት የደነገገው ህግ ይፈቅድላቸዋል በማለት በአዲስ አበባ ዩኒቨርሲቲ በመምህርነት የሚያገለግሉ ምሁር አጋልጠዋል። ወርልድ ቪዥን በሚል ስም የሚታወቀው የዓለም አቀፍ የተራድኦ ድርጅት በኢትዮጵያ በኬንያና በሶማሊያ በደረሰው የጎርፍ አደጋ 1 ሚሊዮን 200 ሺህ የሚሆኑ ዜጎች መፈናቀላቸውንና ከፍተኛ እርዳታ የሚያስፈልጋቸው መሆናቸውን ገልጸዋል። በኢትዮጵያ 170 ሺህ የሚሆኑ ዜጎች በጎርፍ የተፈናቀሉ ሲሆን በሶማሊያ በጎርፍ ምክንያት 718 ሺህ የሚሆኑ ዜጎች ጉዳት ቢደርስባቸውም የተፈናቀሉ ሰዎች 220 ሺህ መሆናቸውም ታውቋል። በኬንያ በጎርፍ ምክንያት 130 ዜጎች ህይወታቸውን ሲያጡ 310 ሺህ የሚሆኑ መፈናቀላቸው ታውቋል። ድርጅቱ በሶስቱ ማገሮች ጉዳት ለደረሰባቸው ተፈናቃዮች የመጠለያ አቃዎች፣ የብርድ ልብሶች፣ የማብሰያ አቃዎች ልብሶችና የበሽታ መከላከያ አቃዎች ማከፋፈሉን ገልጸዋል። በደቡብ ኮንጎ የተከሰተውንና የተስፋፋ ያለውን የኢቦላ በሽታ አስመልክቶ የዓለም የጤና ድርጅት አርብ ግንቦት 10 ባደረገው አስቸኳይ ስብሰባ የኢቦላ በሽታ የመተላለፉ ስጋት በኮንጎ በአካባቢው ሀገሮች ከፍተኛ መሆኑና በዓለም አቀፍ ደረጃ ግን አነስተኛ መሆኑን ገልጿል። እስካሁን ድረስ በበሽታው 45 ሰዎች መያዛቸው የተዘገበ ሲሆን 25 ሰዎች መሞታቸውና ቫይረሱ ወደ ባንዳካ ከተማ እየተዛመተ መሆኑ ተዘግቧል። ከተማው ከአንድ ሚሊዮን ህዝብ በላይ የሚኖርበት በመሆኑ በከፍተኛ ደረጃ ሊስፋፋ ይችላል የሚል ስጋትን ፈጥሯል። ከዚህ በፊት በኮንጎ ዋና ከተማ በሽታው ለሁለት ጊዜ ያልተከሰተ በአጭር ጊዜ ውስጥ በቁጥጥር ስር መዋሉ ይታወቃል። ከሚቀጥለው እሁድ ጀምሮ የዓለም የጤና ድርጅት የመከላከያ ክትባት መስጠት የሚጀምር መሆኑ ተነግሯል። የተባበሩት መንግስታት ድርጅት የሰብአዊ መብት ተቋም ኃላፊ ዘይድ ራይድ አልሁሴን በጄኔቫ በተደረገ ስብሰባ ላይ በሰጡት መግለጫ እስራኤል በፍልስጤማውያን ተቃዋሚዎች ላይ የወሰደችው የጭፍጨፋ እርምጃ ሚዛኑን ያልጠበቀ ነው ብለዋል። ኃላፊው በንግግራቸው ጋዛ ያሉ የፍልስጤም ዜጎች በታፈነ እስር ቤት ውስጥ ያሉ በመሆናቸው እስራኤል ቅኝ አገዛዝ ማብቃት አለበት ብለዋል። በጄኔቫ እየተካሄደ የሚገኘው ስብሰባ በቅርቡ በእስራኤል ወታደሮች ስለተካሄደው ልቂት ምርመራ ስለሚያካሄድበት ሁኔታ እየተወያየ መሆኑ ተነግሯል። በሌላ በኩል ግብጽ የራማዳን ጾም ምክንያት በማድረግ ወደ ጋዛ የሚወስደውን የራፋ የወሰን መተላለፊያ የከፈተች መሆኑን አስታውቃለች። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ተጠናቀቀ።
Na tu ne te ane vata.
ወዳጅና ጠላትን መለየት ወሳኝ ነው። ራስክን ወቅ ጠላትህን ወቅ። መቶ ጦርነት ብትገጥም መቶውንም ባቸነፊነት ትወጣለህ ተብሎ ነበር። ይህን መገንዘብ ያቃታቸው ጥቂቶች አይደሉም። ጠላትን ወዳጅ ብሎ መውሰድ የሚያስከትለውን ጉዳት መገመት ይቻላል። ወያኔን ወዳጅ ብለው የተሞኙ አገራችንን ጎርተዋል። አሁንም የሚያደርሱት ጉዳት በግልጽ እየታየ ነው። በኢትዮጵያ ደረጃ ማን ነው ጠላታችን? ማን ነው ወዳጃችን? አዲሱ ሹም ስራ መስራት ሳይሆን ዙረት ላይ በማተኮሩ ወደ ኳርቱም ዘልቆ ካምባገነኑ አልበሽር ጋር ሲተቃቀፍና ወዳጅ ሲባባልም ተደምጧል። የሱዳኑ አልበሽር መንግስት የኢትዮጵያ ጠላት እንጂ ወዳጅ አይደለም። ወዳጅነቱ ለወያኔ ነው፣ ጠላትነቱ ለኢትዮጵያ ነው። አልበሽር ከወያኔ ጋር ተባብሮ ኢትዮጵያን ሊጎዳ ሲሰራ አመታት አልፈውታል። ወያኔ ወደ አዲስ አበባ ሲገሰግስ የአልበሽር ጦር በኢሃፓም በኢትዮጵያም ላይ ዘምቷል። ታንኮችን ወደ አዲስ አበባ የነዱት የሱዳን ወታደሮች ነበሩ። አልበሽር ለኤርትራም ግንጠላ ሙሉ ድጋፍን የሰጠ ነው። በርካታ የሃፓና የኢድህ ስደተኛ አባላትን አፍሶ ለወያኔ በማስረከብ ድራሻቸውን አስጠፍቷል። ከሁሉም በላይ ግን የሀገራችንን የቋራን ለም መሬት ከወያኔ ተስማምቶ ወሮ ይዞ በርካታ አርሶ አደሮችንም ገድሏል። አልበሽር ከወያኔ ጋር እጅና ጓንት ሆኖ በመስራት የኢትዮጵያ ጠላት መሆኑን አስመስክሯል። ስለዚህ ሱዳንን ወዳጅ ብሎ የሚያቅፍ ከሃዲው ወያኔ እንጂ ማንም አገር ወዳድ ሊሆን አይችልም። ታዲያ አዲሱ ሹም ምንም የረባ ስራ ሳይሰራ ለህዝብ ጥያቄ ምላሽ ለመስጠት ምንም ሳይሞክር ከሱዳን ጋር የጋራ የጦር ንቅናቄ እናደርጋለን፣ እንዋደዳለን ወዘተ ጫጫታን ምን አመጣው? ሹም ተብየው የሚወክለው ወያኔን እንጂ ኢትዮጵያን አለመሆኑን በግልጽ አስመስክሯል። አገር ወዳድ የህዝብ ወገን ቢሆንማ ከሱዳን የሚኖረው ግንኙነት ከመሬታችን ውጡ፣ ያሰራችሁትን ስደተኛ ዜጋ ልቀቁ የሚል በሆነ ነበር። የሱዳን አገዛዝ የኢትዮጵያ ጠላት እንጂ ወዳጅ አይደለም። በተመሳሳይ ደረጃ ስለ ጅቡቲውም ገሌ መናገር መደምደም ይቻላል። አዲሱ ሹም ለመለስ ዜናዊ ውዳሴ ከንቱን አድምጡ ብሎ ጆሮአችንን አቁስሏል። መለስ ዜናዊ ዋናው የኢትዮጵያ ጠላት እንጂ ህዝብ የሚያወድሰው መሪ አልነበረም፣ ሆኖም አያውቅ። የህዝብና የአዲሱ ሹም ሰልፍ የተቃረነ ነው። ለኢትዮጵያ ስቃይ፣ ድክመት፣ ለደረሰባት የግንጠል አደጋ፣ ለብዙ ሺዎች አማራዎች፣ ኦሮሞዎች፣ ኮንሶዎች፣ አኝዋኮች፣ ሶማሌዎች ወዘተ እልቂት፣ ለህዝብ ክፍፍልና መበደል ሁሉ ተጠያቂ መለስ ዜናዊ በግልም በድርጅቱም ደረጃ መሆኑን ዜጋ ሁሉ ያውቃል። መለስን ማድነቅ፣ ከኢትዮጵያ ህዝብ መጻረር፣ የኢትዮጵያን ህዝብ ጠላት ማቀፍና ማወደስ ነው። የሚያሳዝነውና አሰቃቂ ሆኖም የተገኘው አዲሱ ሹም በተሰጠው እዝ መሰረት መላ ኢትዮጵያን በጣሳ ቆርቆሮ ደረጃ መድቦ መለስ ያለውን ትምክህትና ጥበት በመድገም የትግራይን ህዝብ ወርቅ ማለቱ ብቻ ሳይሆን አልፎም ለኢትዮጵያ ሲሉ የተዋደቁት የወያኔ አባላት ናቸው ብሎ ታሪክን ሲበርዝ ሲከልስ መደመጡ ነው። መለስ ዜናዊን ማወደስ ቀርቶ ወዳጅ ሊለው የሚቃጣ የኢትዮጵያ ወዳጅ ሊሆን አይችልም፣ አይደለምም። ያደማትን የጎዳትን ያዳንቃልና። መለስ ዜናዊ አገር ገንጥሉ ብሎ የተማጠነ ለገንጣ እየሰገደ ስንቱን አገር ወዳድ አስሮ ያሰቃየ ጸረ አማራ ጸረ ኢትዮጵያ አገር የሸጠ የህዝብ የሀገር ጠላት ሆኖ ሳለ ይህን ጭራቅ የሚያደንቅ ወያኔ እንጂ ኢትዮጵያዊ አይደለም። አዲሱ ሹም ወያኔ በመሆኑ በዚህ መስክ ወዳጅና ጠላትን መለየት ተስኖታል። ይህም በራሱ የሰውየው ሰልፉ ከማን ጋር እንደሆነ የሚጠቁመን ነው ማለት ይቻላል። ህዝብ ወዳጅነት አላተን ካለየ አገሩን ከጥፋት ለማዳን የሚችልበት ሁኔታም የለም። ወያኔ የኢትዮጵያና የህዝቧ ጣላት መሆኑን የሚስቱ ዛሬም አሉ። ይባስ ብለው ከወያኔ ተቃቅፈው ከቅርጫው ተካፍለው ህዝብም ላይ ሊፈነጩ የሚመኙ ጥቂቶች አይደሉም። የጊዜ እንስጥና ትግል በሰላም አባወራዎች ተጨባጭ ሚና ይህ ነው። ሰላም ሲሉ ድርድር ሲሉ የሰለጠኑና ብልህ የሆኑ ቢመስላቸውም በተጨባጭ ግን በፖለቲካው መስክ በለሆሳስ ስናቀርበው መሐይምና ተላላ በሐቁ እንፈርጀው ካልንም አድርባይና ባንዳ የሚያስተኛቸው ነው። ወያኔ ስንቱን ጀግና በላ አጠፋ። ወያኔ ስንቱን ዜጋ ፈጀ ጨረሰ። ወያኔ አገራችንን ነጋጠባ ለማጣት አልጎዳም አላዋረደም። ወያኔ አገራችንን ንብረት ወደ ትግራይና ወደ ባዕድ አገር ባንኮች አላቋቋዘም። ስንቱ ተዘርዝሮ ያበቃል። አይነ ህሊናን ጨፍኖ ይህን ሁሉ ግፍን ወንጀል ረስቶ ወያኔን ለማቀፍ ለመደገፍ መነሳትና መጣር ግን ባያሌው የሚያስወግዝ ነው። ምናልባትም ያልተነካ ግልግል ያውቃል ሆኖባቸው ምንም ጉዳት ስላልደረሰባቸው በወያኔ ጥቃት ስላልደረሰባቸውም ይሆናል። ገፈት ቀማሽ ህዝብ ግን የነሱን የቅንጦት አቋምና ትዕግስት ሊኖረው አይችልም። ቆሽቱ ነዷል። እንባ አይኑን ሊያጠፋው ደርሷል። ቤቱ በሐዘንና ሮሮ ተከርችሞበታል። ወያኔን ለማጥፋት ልቡም ጨክኗል። አቋሙ የበቃል ነው። ፍላጎቱ ወያኔን ማውደም ነው። ሲካሄድ የቆየውና አሁንም መቀጠሉ የማይቀረው ህዝባዊ አመጽ መሰረቱ ምንጩ ሰፊው ጭቁን ህዝብ እንጂ ከወያኔ ጋር ሊላላሱ ሊሞዳሞዱ ዝግጁ ሆኖ የከረሙና አሁንም የሚቅበዘበዙ ማፈሪያ የህብረተሰቡ ክፍሎች አይደሉም። የአባት ቤት ሲዘረፍ አብረህ ዝረፍን የተቀበለው ክፍልና አገር ወዳዱ ሰፊ ህዝብ የተቃረኑ ናቸው። ለሚሰጠው መፍትሄ መፈተኛው የህዝብ መሰረታዊ ጥያቄ ነው። ህዝብ ምን ጠየቀ? ምን መፈክር አነገበ? ብለን ማወቅ አለብን። ፍየል ወዲህ ቅዝምዝም ወዲያ ከመሆን አልፎ ጠላት ላልተጠየቀ ምላሽ ሰጠው በሚል አደናግሮ ግፈኛ አገዛዙን ዕድሜ እንዳይሰጥ ጭቆናውን እንዳይቀጥልብን ማለት ነው። ጆሮ እየበላ ሆድ ጦም የሚያድርበት ሁኔታ ከሰለቸን ጊዜ አልፏል። ዲስኩር በደርግም የሰለቸን ነው። ህዝብ ሊሰማ የሚፈልገውን ተናግሮ በገቢር ግን ባዶ መሆን ብልህ ወይም ህዝባዊ መሪ የሚያሰኝ አይደለም። ኢትዮጵያ አገሬ ብሎ ዘፋኙ ለአገሩ ግን ቅንጣትም በገቢር የማይሰለፈው በአገራችን በስቶ ሲያቸከን ከርሟል። ራስን በሰንደቅ ዓላማ መጠቅለልና እውነትም አገር ወዳድ ታጋይ መሆን ለየቅል ናቸው። ለአገሩ ምን ሠራ? ምን አደረገ? ለወገኑ ታዳጊ ሆኖ ተገኘ ወይስ አልተገኘም? መሠረታዊው ጥያቄ ይህን ይመስላል እንጂ በዘመናችንማ አስመሳዩ ፈልቷል። ቃልም ሚዛን አልባ ሆኗል። መሥዋዕትነትም ተፈርቷል። በሩቁ ለሚታገለው ማጨብጨብ ሳይሆን ከጎኑ በትግል ተገኝቶ መከራውን መጋራት ነው የሚፈለገው። ህዝብ የጠየቀው የወያኔን መወገድ ነው። ስርዓቱ ያብቃል እንጂ ኃይለ ማርያምን በሌላ ተኩልን አላለም። የወያኔ ስልጣን ይወገድ፣ ይድቀቅ፣ ይውደም አለ እንጂ ወያኔ አንዱን ሎሌውን በሌላ ይቀይር ሲል ደሙን አላፈሰሰም። ስለዚህ ወያኔ አሁንም የህዝብ ጥያቄን ረግጦና አስወግዶ የራሱን ዳንኪራ ይዟል እንጂ ሌላ እያደረገ አለመሆኑ ጋድ ሆኗል። ይህ ሐቅ ሆኖ ባለበት ጅብጅብነቱን ባልተወበት ከወያኔ ለመሞዳሞድ ሆነ ድጋፍ ለወያኔ መስጠት ደፋ ቀናውን ምን አመጣው? ጠላት ምን ቢለማመጡት ወዳጅ አይሆንም። ጸረ ወያኔ አመጻችን ተፋፍሞ ይቀጥል። የወያኔን ቡችሎች ከህዝብ ጎራ እናርቃቸው። ድል ለኢትዮጵያ ህዝብ። ያደጉበት ባገሩ በጡ የጓደኛ የጎረቤቱ የእናት የአባት የዘመድ ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። አድማጮቻችን በደብዳቤዎች አምድ የሚቀርቡት ጽሑፎች ኃላፊነት የላኪዎቹ ነው። አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችንን የምንጀምረው ተስፋዬ ከተማ ከናይሮቢ ኬንያ በላኩልን ደብዳቤ ይሆናል። ይድረስ ለፍኖተ ዲሞክራሲ ሬዲዮ አዘጋጆችና የፕሮግራሙ ተከታታዮች። እኔ በበኩሌ የሌንጮ መወየን ጥፋቱ የሱ ሳይሆን ከዚህ አይነቱ ወንጀለኛና ጠባብ ብሔረተኛ ጋራ የተቃቀፉት ናቸው ላለው። ሌንጮ የወያኔ ታማኝ መጋዣ ሆኖ ራሱን አዋርዶ የቆየ የአሶሳ የአርባ ጉጉና በደኖ አማራ ፈጅ ሆኖ ሳለ ምንም አቋም ሳይቀይር እንዳለ ልጅን ሲወዱ ከነምኑ የተባለው አይነት ያቀፉትና የሐሰት ታሪክ ሲያስተጋቡለት የቆዩት ናቸው ጥፋተኞች። እሱማ ውሻ ወደ ተፋቱ እንዲሉ ወደዛው ነው የተመለሰው። የሌንጮ ወዳጆች ግን ትላንትም ዛሬም አምባገነኑን ኢሳይያስ ዲሞክራሲ የሚሉናቸውና ዘረኛውን ጃዋር የሚያሞካሹናቸውና ሌንጮ ሳይማክራቸው እርግፍ አርጎ እንደ ደምህት ከሄደ ሲያንሳቸው ነው ባይነኝ ሲሉ ተስፋዬ ከተማ ከናይሮቢ ኬንያ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላምና ጤና ለእናንተ ይሁን ዘንድ የዘወትር ምኞቴ ነው። ውድ ፍኖቶች በመድረካችን ላይ ያለ ነገር ሁሉ በተቃርኖሽ የተሞላ ነው። ለመጥፎም ጥሩ ላጭር ረጅም ለብርሃን ጨለማ በተገላብጦሽ ያሉ ተፈጥሯዊ ክስተቶች ናቸው። ወደ ሶሰራሽ ተግባርና አላማስን መጣም እነዚህ የተቃርኖሽ የሆኑ ክስተቶች አሉ። የፖለቲካ ስርዓትና አገዛዞቻቸውን እንደ አብነት ማንሳት ይቻላል። ሁሉም አይነት ያገዛዝ ስርዓቶችና አራማጆቻቸው መልካም ነገር እንዳላቸው ሁሉ መጥፎ ተግባሮችም አሏቸው። የመጠን መለያየት ይመጣል። አምሳ ለአምሳ ወይም መሳ ለመሳ የሆነ እድል የሚኖራቸው አገዛዞች አሉ። ሌሎች ደግሞ መልካም ገጽታቸው ሚዛን ይደፋና በጎ ጎናቸው አንሶ ይታያል። በኔ እምነት የመጥፎ ተግባር ሚዛን የደፋባቸው ስርዓቶች ላለፉት ግማሽ ምዕተ ዓመታት መከሰታቸውን ከታሪካቸው እንዲሁም ጥለው ካለፉ አሻራቸው መረዳት ይቻላል። የዘመነ ወያኔው አገዛዝ ግን ከሁሉም የተለየና ያፈነገጠ ዓላማና ተግባር ያለው መሆኑ በተጨባጭ ይታያል። ወያኔ ላለፉት ያገዛዝ ዘመኖቹ ለኢትዮጵያና ህዝቧ ያደረሳቸው በደሎችና ጥፋቶቹ ሚዛን ደፍተው እንጂ መልካም ነገሮቹ አይታዩኝም። ይህንን የምለው በጭፍን ጥላቻ ተመርጄም አይደለም። ተግባሮቹና ዓላማዎቹ ጸረ ኢትዮጵያና ጸረ ህዝብ ሆነው በተግባር ስለሚታዩኝ ነው። በሀገርና ህዝብ ላይ ምን በደሎችን አደረሰ? በበጎስ ጎኑ የምናነሳቸው ምን ምን ጥሩ ጎኖች አሉት ብዬ ከሚዛን ላይ ላስቀምጠው በጎ ጎኖቹ አይታዩኝ፣ ጎጂና ፍራሽ ጎኖቹ እንጂ። ለሀገርና ለህዝብ ጸር ከሆነ አገዛዝ ሊመዘዙ የሚችሉ ምንም አይነት በጎ ጎኖች ሊኖሩ አይቻልም። ዓላማና ተግባራቶቹ ደግሞ የሚፈጽሙትና ከተግባር ላይ የሚውሉት ሆን ተብሎ የመደረጋቸው ጉዳይ አስከፊ ያደርገዋል። በሌላ በኩል ወያኔ ኢትዮጵያን እየገዛት ያለው እየጠላ እንጂ እየወደዳት አይደለም። ህዝቧንም የሚገዛው እየወደደና እያፈቀረው አይደለም። ወያኔ የኢትዮጵያን ህዝብ የሚወድና የሚያፈቅረው ቢሆንማ የባዕድ ወረራ ኃይል የማይፈጽመውን አረመናዊ ተግባሩን ባልፈጸመበት ነበር። ሀብቷን ባልዘረፈ ባላዘረፈ ነበር። የዜግነት ክብሩን ባልነገፈው ነበር ባልነፈገውም ነበር። በክረምት መኖሪያ ቀየውን እያፈረሰ ወደ ጎዳና ባልጣለው ነበር። ዘረኝነትና ተወላጅነትን መሰረት ያደረገ መድሎ ባልፈጸመበት ነበር። የአዲስ አበባ ህዝብ ዛሬ ቤት መስራት ቀርቶ በልቶ ማደር ተስኖታል። በየዓመቱ የክረምት ወቅትን እየጠበቀ ዜጎችን ከሜዳ መጣል የተለመደ ተግባሩ ነው። ከዘመኑ ከክረምት መግቢያ ዋዜማ ላይ እያለን በየካ ክፍለ ከተማ እንደራሴ ተብሎ በሚጠራውና ነፋስ ስልክ ላፍቶ ክፍለ ከተማ ልዩ ስሙ ሐና ማርያም አካባቢ ቤቶች በዶዘር እየታረሱ ነው። የእንደራሴው አካባቢ ደግሞ የፍርሻው የመለየት ስራ ተጠናቋል። የሚያሳዝነውና የሚያሳፍነው ብሔርን ወይም ተወላጅነትን መሰረት ያደረጉ ጥቃት መፈጸሙ ነው። በንፋስ ስልክ ላፍቶ ከመቶ በላይ የሚሆኑ አባራዎች ቤት ሲፈርስ የአምስት ሰዎች ቤት ከፍርሻ ድኗል። ለምን ሲባል ለእነዚህ አምስት የዘመኑ ሰዎች ቀድሞ ከሌሎቹ ተለይቶ ካርታ ተሰጥቷቸዋል የሚል ምላሽ ተሰጠ። በእንደራሴ አካባቢም እንደዚሁ 49 የሚሆኑ አባወራዎች የመለየት ስራዎች ተጠናቆ የዶዘር ፍርሻን እየጠበቁ ነው። ከዚህ ሰፈር አምስት ቤተሰብ ቤቶቻቸው እንዳይፈርስ በሚስጥር ካርታ ተሰጥቷቸዋል። ከዚህም የአምስቱ ሰዎች ከፍርሻ መዳን መንስኤው ተወላጅነትና የጉቦ ተግባር መሆኑ ተረጋግቷል። ታዲያ የወያኔ ጸያፍና ዘረኛ ተግባር እስከ መቶ ዓመታት ከሊና ውስጥ የሚጠፋ ወይም የሚወገድ ነው? መልሱ ከባድ ነው። በሰፈሩት ቁና መሰፈር አይቀርም የሚሉት አባባል በኢትዮጵያ ምድር ደረሱ ያለ ዕለት ይብላኝላችሁ የወያኔ አምላክ ዘረኞች፣ ይብላኝላችሁ የወያኔ ተባባሪዎች ሆናችሁ የዚህ አይነት ግፍ ፈጻሚዎች። ዘረፈ ከለላው የካ ሚካኤል።
ለውድ የፍኖተ ዲሞክራሲ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ አድማጮች በሙሉ ሰላምታዬ ይድረሳችሁ። ትናንትና የወያኔ ምንጣፍ አቅራቢዎች የነበሩ ወያኔ አስመጣሴ ሲል ማረብ ካላቀረብን እያሉ ሲሯሯጡ የነበሩ ካድሬ ጋዜጠኞች ዛሬ የህዝብ ጩኸትና ትግልን ለመቀማት ሲራወጡ እየተመለከትና እያደመጥናቸው ነው። ህዝብ ልናገር ሲል የህዝቡን ኑሮ የማያውቁ የወያኔ ጋዜጠኛ ተብዬዎች እናውራ እያሉ ለ27 ዓመታት አደነቆሩን። እውነተኛውን የህዝብን ስቃይና እንግልት እየሸፈኑና እየደበቁ ውሸትና ወራባይ ካድሬዎች ዛሬም ለማስመሰልና ለማወናበድ መሞከራቸውን ከሰሞኑ እየተመለከትን ስለሆነ ከእንግዲህ በቃችሁ አቁሙ፣ አልበለዚያ ውርድ ከራሳችን ማለቱ ተገቢ ነው እላለሁ። በዚህ ተግባራቸው የወያኔ ሬዲዮኖችና ቴሌቪዥኖች በግንባር ቀደምትነት ተጠቃሾች ናቸው። በአይናቸው የተመለከቱትን አላየንም ብለው የሚሸመጥጡ ወረኞች ናቸው፣ ውሸታሞች ናቸው። የወያኔ መናብ የወለደውን ውሸት በመደጋገማቸው ከህዝብ አድማጭ ሆነ ተመልካች የላቸው። ህዝብ የወያኔ ሬዲዮኖችን ያለመስማት፣ ቴሌቪዥናቸውን ያለመመልከት ውሳኔ ምክንያቱ ውሸት አንሰማም አንመለከትም የማለት አድማ መሆኑን እነሱም ያውቁታል፣ እኛም እናውቀዋለን። እነዚህ የወያኔ አገልጋይ የሆኑ ጋዜጠኞች ህዝብ መረጃ አንሰጥም ማለን፣ በተለይ መቅረጸ ድምፅና ካሜራዎችን ሲመለከትማ ተቃውሞ እየበረታብን መጥቷል፣ ችግራችሁን ተናገሩ ስንላቸው ፈቃደኝነት ያላቸውን ሰዎች ማግኘት እየተሳነን ነው ሲሉ ተደምጠዋል። እነዚህ የወያኔ አገልጋይ የሆኑ የስም ጋዜጠኞች ህዝብ ለምን አራቀን፣ ለምንስ የኢትዮጵያ ህዝብ ጠላን ብሎ መጠየቅና ከራሳቸው ህሊና መታረቅ ሲገባቸው ዛሬም ከህሊናቸው ይበልጥ እየተጣሉ ነው። የኢትዮጵያ ህዝብ ያገለላችሁ ወይም ለእናንተ ላለመተባበር የወሰነባችሁ የወያኔ ጥቅም ተገዢዎች ወይም ውሸት ዘጋቢዎች በመሆናችሁ ነው እላቸዋለሁ። ምክንያቶቹ ብዙ ቢሆኑም ጥቂቶቹን ልጠቅስላችሁ እችላለሁ። የመጀመሪያውና ትልቁ ችግራችሁ ከጋዜጠኝነት ስነ ምግባር ውጪ ለወያኔ በጆሮ ጠቢነት ወይም በሰላይነት ማገልገላችሁ፣ በየወረዳውና በየመንደሩ ተመድባችሁ ወይም እየተንቀሳቀሳችሁ በስለላ ስራ እንደተሰማራችሁ ህዝብ አያውቅብንም ብላችሁ ተሳስታችኋል። አብዛኞቻችሁ ጆሮ ጠቢዎችና ሰላዮች ናችሁ። ህዝብ ይጠላችኋል፣ ይሸሻችኋልም። ሁለተኛው ምክንያት የወያኔ መገናኛ ብዙሃን ጋዜጠኞች ከወያኔ የውሸት ፋብሪካ የተፈበረካችሁ በመሆኑ አገልጋይነታችሁ ወያኔን እንጂ ህዝብን አለመሆኑን ጠንቅቆ ያውቃል። በእናንተ የቆሸሸ ህሊና፣ የቆሸሸ ተግባር ፈጻሚዎች ናችሁ። በእናንተ ቤት ረሃቡ ጥጋብ፣ አፈናው ዲሞክራሲ፣ ድህነቱ ብልጽግና፣ ጦርነቱ ሰላም ወዘተ ብሎ ተርጉሞ ወይም ዋሽቶ መናገር ተግባራችሁ ቢሆንም ማመን አትችሉም። ውሸት ያሳፍራት፣ ነውርም ወንጀልም መሆኑን የኢትዮጵያ ህዝብ እወቁት ይላችኋል። በመጽሐፍ መታሰር፣ በመናገር ጸብጥያ መጣል ወይም በመደራጀት መገደል ወይም መታሰር ለኢትዮጵያውያን የተለመደ ተግባር እውነት መሆኑን የትኛው የወያኔ ጋዜጠኛ መቼ ተናግሮ ያውቃል ብሎ መጠየቅ ተገቢም ወቅታዊም ነው። ጓደኞቻችሁ በስር ሲማቅቁ ጠይቃችኋልን? ወይ ስደት ሲጎርፍስ የመብት ጥሰት ብላችሁስ ከጎናችሁ ሆናችኋልን? በአንድ ወቅት እስክንድር ታስሯል ሲባል አዎ በሽብር ተግባር ታሰር እንጂ በሽብርተኛ አይደለም ብላችሁ ታውቃላችሁን? ጥያቄ ነው። ከ20 ዓመታት በፊት እስከ 127 ደርሰዋል የሚባሉ የፕሬስ ውጤቶች ዛሬ ምንም ሲሆኑ ለምን ብላችሁ ጠይቃችኋልን? በመጨረሻም ለዜጎች ማይክና መቅረጸ ድምጽ ይዘን ስንጠጋቸው ይሸሹናል፣ አይተባበሩንም የምትሉት እውነትነት አለው? የኢትዮጵያ ሕዝብ ይህንን ማድረጉ የትግሉ አንዱ አካል ነው። ወያኔና ጀሌዎቹን እንዲሁም ካድሬዎቹን ማግለልና መሸሽ። አክሊሉ በጋሻው ነኝ ከደብረ ዘይት።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ራዲዮ። ወያኔን ስንታገል የወያኔን የዘር ፖለቲካ ስናወግዝ፣ የወያኔን ሌብነት እያጋለጥን ስንኮንን፣ ሌሎችንም የጭቃ ውስጥ እሾዎችን አስመሳይ ተቃዋሚዎችን ማጋለጥ፣ ማውገዝ፣ መታገል ተገቢና ህዝባዊ ትግሉ የሚጠይቀው ነው። ብዙውን ጊዜ የሚባለው ዋናው ትኩረት የህዝባዊ ትግሉ ኢላማ መነጣጠር የሚገባው በወያኔ ህወሓት ላይ ብቻ እንደሆነ ተደጋግሞ የሚነገር ጉዳይ ነው። ከዚህ በወረደ አንዳንዶች ወያኔን በደፈናው መቃወም ነውር መሆኑንና ከወያኔ መሃል ዲሞክራቶች እንዳሉ ሲናገሩ አይኖቻችንን ሳንጨፍን ሊያኖሆልሉን ሲሞክሩ እየሰማው ነው። ይህ ከኮሶ በከፋ ከእሬት በከረፋ ሁኔታ የሚመርና የሚያንገፈግፈን ከተኩላዎች መሃል በግ አለ ብሎ እንደ መስበክ ያለ የአእምሮ ድንጋይነትን የሚያሳይ ነው። ፖለቲካ እንደሚያውቁና የፖለቲካ ሳይንቲስቶች እንደሆኑ የሚያወሩ የሚያስወሩ ከ20 አመታት በላይ በዘለቀ ህገ ወያኔ ህገ መንግስት ብለው ተቀበለው በወያኔ አጫፋሪነት የሚያደርጉት ጸያፍ ድርጊት ሊታወት ቀርቶ አሳፋሪነቱ ተሰምቷቸው አንገቶቻቸውን ሲቀልሱ ታይቶ አይታወቅም። አንዳንዶቹን ወያኔ ተቃዋሚ የሚለው ስማቸውን ለማጠንከር በሚል እያሰረ ሲለቃቸውም አስተውያለሁ። እነዚህ ተቃዋሚ ነን የሚሉ አንድም ለህዝቡ ጩኸት ጆራቸውን ሲሰጡ አላየሁም። የኢትዮጵያ ህዝብ ወያኔ ይወገድ ሲል በህዝብ ላይ በጠመንጃ ኃይል የተጫኑ ሁሉ ይናዱ ብቻ ሳይሆን ዶግ አመድ ይሆኑ ማለቱ ነው። አንዳንዶች የወያኔ ህገ መንግስት የተቀበሉት ለታክቲክ እንደሆነ ሲናገሩ ታክቲኩ እነሱ እንደሚሉት ሳይሆን ወያኔን በስልጣን ለማቆየት እያገለገለ መሆኑ መገንዘብ ይቻላል። በተለያዩ ወቅቶች የወያኔ መሪዎች የግንጠላ ድርጅት የመሰረቱት ለታክቲክ መሆኑ ሲተረትሩ እግዚኦ ውሸት እያልን መሳለቃችን አስተውላለሁ። ከዚህ ቀደም አንድ የአፍሪካ ቀንድ የጥናት ማዕከል የተባለ በአሜሪካዊ ስለላ ድርጅት CIA የተሰየመ ስብስብ ውስጥ የነበሩ እነ ብርሃኑ ነጋና አብዱል አባ ቦራ ለወያኔ ጊዜ ሊሰጠው ፋታል ያገኝ ይገባዋል እያሉ ወያኔ በኢትዮጵያ ህዝብ ዘረኛ መድዙን በስፋት እንዲረጭ ፈላጭ ቆራጭ አገዛዙን እንዲያንሰራፋና ሰባዊና ዲሞክራሲያዊ መብቶችን እንዲገፍ ከአጨብጫቢነት ባለፈ በ1980ዎቹ መጨረሻና በ1990ዎቹ መጀመሪያ ከፍተኛ ደባ ፈጽመዋል። ወያኔ የሰራተኛና የመምህራን ማህበራትን ሲያፈራርስ የዲሞክራሲ ጅማሮ በማለት ወያኔን ማውደሳቸው ማስተዋሱ አሁን እየሰሩ ያሉትን ደባ በጥልቀት ለመረዳት ያስችላል። በ1997 ምርጫ በተባለው የወያኔ የቧልት ምርጫ ህዝቡ ወያኔን ከጫንቃው ለመውረድ በነቂስ ድምጹን በወቅቱ ተቃዋሚ ለነበሩት የተለያዩ ድርጅቶች ስብስብ ለሆኑት ቅንጅትና ህብረት በመስጠቱ ወያኔንም አጫፋሪዎቹን አሸበራቸው። በወቅቱ ወያኔ የምርጫ ውጤቶች እየሰረዘና እየደለዘ ራሱን አሸናፊ በማለቱ ጽኑ ህዝባዊ ተቃውሞ ተፋፋመ። ህዝቡ ድምጹን ለማስከበር ማንኛውንም እንቅስቃሴ ቀጥ ለማድረግ የሞት ከተማ አድማ ተጠራ። በዚህ ጊዜ ወያኔ መቃብሩ አፋፍ በመድረሱ ህዝቡ ትግሉን አጠናክሮ ለመቀጠል ወኔው ተጋጋለ። ከእንግሊዙ አምባሳደር ብርሃኑ ነጋና በየነ ጴጥሮስ መምሪያ ተቀበለው የተጠራው ህዝባዊ አመጽ ተግባራዊ እንዳይሆን የማሰናከል እርምጃዎችን አድርገው የበርካታ ህይወት እንዲጠፋ ከ50,000 የሚበልጡ ዜጎች በየበረሃው እንዲታሰሩና እንዲሰቃዩ አደረጉ። የኢትዮጵያ ህዝብ ጸረ ወያኔ አመጽ በተነሳ ቁጥር ህዝባዊ ትግሉን በሚጎዳ ሁኔታ የተንቀሳቀሱ ወገኖችን ማጋለጥ ተገቢ ይሆናል። እና ብርሃኑ ከስር ለመለቀቅ ወያኔ ያቀረበላቸውን የጥፋተኝነት ሰነድ ፈርመውና ወያኔን ይቅርታ ጠይቀው መውጣታቸው ህዝባዊ ትግሉን ደግመው ጎዱት። እስር ቤት በነበሩባቸው ወቅቶች በደበበ እሸቱ ባለቤት አማካኝነት ከውጪ የተላከ ገንዘብ በየጊዜው ሲቀበሉ አንዳቸው ልጆቿ ለተገደሉባት እናት እንዲውል አለማለታቸው የቱን ያህል ራስ ወዳዶች እንደሆኑ የሚያሳይ ይመስለኛል። ከእስር ከተፈቱ በኋላ እነ መስፍን ወልደ ማርያምና ብርሃኑ ነጋ በተራ ቋንቋ በየጋዜጣው ትግሉን ወዲያ ብለው ይዘላለፉ ያዙት። መስፍን ወልደ ማርያም ከኃይሉ ሻውል ጋርም ተራ ዘረፋ ሲወራወሩ እንደነበር ማስታወሱ አክብሩኝ ለሚሉት ማንነታቸው በቂ ዋቢ ይመስለኛል። መስፍን ወልደ ማርያም ከሶስት አመታት በላይ ህገ ደንብ ይከበር በሚል ክርክር በወያኔ ፍርድ ቤት ክስ ከፍተው ሲሟገቱ በቀጥታና በተዘዋዋሪ ወያኔን መጥቀማቸውን አልረሳሁትም። ህዝባዊ ትግል ከሁሉም በላይ ህዝብን ማክበር፣ ህዝብን መፍራት፣ ህዝብን ማፈር፣ ህዝብን ማድመጥ፣ ከህዝብ መማርና በቅን ልቦና ህዝብን ማገልገልን ይጠይቃል። ህዝባዊ ትግል እኮ አውቄ በቃውነትን አባቂነትን ከኔ ወዲያ ላሳር ባይነት ይጠናወታል። ለህዝብ የሚታገል ደረቱን በህዝብ ላይ አይነፋም። አንገቱን በህዝብ አይሰግግም። ሁሌም ለህዝብ አንገቱን ይሰብራል። በበኩሌ ከጥንት ጀምሬ እንዳስተዋልኩት እንደው ደርሰው ታጋይ በሉን፣ ተንታኝ በሉን፣ ምሁር በሉን የሚሉ ከኋላቸው ድብቅ የሰጉሙት ጉድ ጅራት አላቸው። ብርሃኑ ነጋ ውጪ ቆጣ በኋላ ለስሙ የአንድ ዩኒቨርሲቲ መምህር እንደሆነ ብንሰማም በማስተማሩ ስራ ግን አለመሰማራቱ ዩኒቨርሲቲው ለኢትዮጵያ ያለውን በጎ አመለካከት ያሳያል ብዬ ለመውሰድ ይከብደኛል። ይህ ሰው በተደጋጋሚ የትግልን ማውገዝ ብቻ ሳይሆን እንደ ኢህአፓ የመሰሉ ሁለገብ የትግል ስልትን የሚከተሉ ድርጅቶችን ሁሉ ባገኘው አጋጣሚ ስወርፍ እንደነበር አልዘነጋውም። እንዲህ ያሉት ሰው በሻቢያ ታዝለው በአጭር ጊዜ ምኒልክ ቤተ መንግስት እንደሚገቡ ሲነግሩን አላፈሩም። ይህ ሁኔታ እንደ ቦይ ውሃ የሚፈሰውን በተለይ በውጪ የሚኖረውን ኢትዮጵያዊ ሲያንሆልለው ታዝቤያለሁ። እኚህ ሰው የኤርትራውን አምባገነን በራሱ ዲሞክራሲ መሆኑን ግንባራቸውን ከስክሰው ሲናገሩ የተገደሉት፣ የታሰሩት፣ እየተሰደዱ ያሉት ኤርትራውያንን በዚህ መርዛም ቃላቸው እንዳሳምሟቸው አያውቁትም ለማለት አይቻለኝም። ኤርትራ ዲሞክራሲ አለ ብለው ሲምሉ ሲገዘቱ በሰማሁበት ወቅት የታሰበኝ እንዲህ ያሉ ጉዶች ስልጣን ላይ ቢወጡ የሚሉት ዲሞክራሲ የሻቢያ አይነት እንደሆነ ሲሆን ወዲያው ይሰውረን አልኩኝ። የሻቢያ ጉያ የመወሸቅ ትግል የጠቀመው ወያኔን እንጂ የኢትዮጵያ ሕዝብን አለመሆኑን ልንረዳው ይገባል። በዚህ ወቅት ወያኔ የፖለቲካ የካርታ ቁመር መጫወት ከ14 ዓመቱ ጀምሮ ያሳደገውን አብይን ወንበር ላይ በማስቀመጡ ወያኔ ሞተ፣ ዴሞክራሲ ነገሰ የሚል የኮረና ጥሩምባ ሲነፋ አያፍሩም። አሁን እየሆነ ያለው ወያኔ እስትንፋስ የሚሆነውን በማድረግ የእድሜ ገመዱን ለመቀጠል ነው። የተወሰኑ እስረኞች መፍታት፣ የነስባት በጡረታ መገለል፣ በውጭ ገንዘብ ያስቀመጡ ወያኔዎች ሂሳብ ይጋለጣል መባሉ ወዘተ አስቀድሞ በወያኔ ስብሰባ የተወሰኑ ጉዳዮች ናቸው። በቀብሪ ዳር የተገደለችው ወጣት ደም እየጮኸ፣ ከወር በፊት በሐረርጌ የተረሸነችው ነፍሰ ጡር ወጣት ደም እየጮኸ፣ ከዓመት በላይ ተፈናቀሉ፣ አሁን በቅርቡ የጌዲዮና የጉጂ ተጎራባቾችን በማጋጨት የተፈናቀሉ፣ ከቤንሻንጉል ጉሙዝ የተፈናቀሉ ወዘተ እንባቸውን ለመጥረግ ምንም የተጨበጠ እርምጃ አለመወሰዱ ወያኔ ዘረኛ ፋሽስት መሆኑን የሚያሳይ ነው። ፍኖቶች፣ ጠላውም ቅራሪውም የተጠመቀው በአንድ ጋን መሆኑ ቅራሪውን አዲስ አያደርገውምና ወያኔን ከሶንኮፉ መንግለን ህዝባዊና ዴሞክራሲያዊ ስርዓት ለመመስረት ትግላችንን አፋፍመን እንድንቀጥል የሚል ጥሬን አሰሙልኝ። ደቂቀ ገሞራው ነኝ ከዋሸራ።
ለፍሎተ ዲሞክራሲ የኢትዮጵያ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል እያልኩ በቅድሚያ ከበረ ሰላምታዬን ያቀርብላችኋለሁ። የፍትህ ጦትና የመብት ገፈፋ ተግባር ገጽታው ዘርፈ ብዙ ነው። ውጤቱም እጅግ የተወሳሰበና ሊመለስ ወደማይችል ቀውስነት እየተቀየረ ነው። ሁለቱም የግሉም ሆነ ወያኔ የንግድ ተቋማትና ድርጅቶቻቸው ሳቢያ የሚፈጸሙ ህገወጥ ተግባር የገበያ ስርዓቱና በሀብት ክፍፍሉ ተጠቃሚነቱ ላይ እያደረሱ ያሉትን ጉዳት ለዚች ደብዳቤ ምርጫ ያደረግኳት። የንግድ ስርዓት በአገራችን ህግ አልባና ስርዓት አልባ ነው። የወንጀልና ዝርፊያ ተግባርነት ከተቀየረ ከ27 ዓመታት በላይ ሆኖታል። ጥቂቶች ከጀርባቸው ወያኔን ተገና አድርገው እንደፈለጋቸው የሚቦርቁባት አገር ሆናለች። ግብር የማይጣልባቸው፣ የተቋም መገንቢያ ቦታ በነጻ የሚታደላቸው፣ የጥቁር ገበያ ዋና ተዋናዮች የሆኑና ወያኔ ትልቅ ድጋፍ የሚሰጣቸው ዛሬ የሀብት መጠናቸው ወደ ሰማይ ተመንድጓል። በሌላ በኩል በወያኔ የግብርና የቀረጥ ክፍያ እየተኮረኮሙ ያሉ ኢትዮጵያውያን ነጋዴዎች የሀብት መጠናቸው እየተመናመነ፣ የንግድ ተቋሞቻቸው እየዘጉ፣ ከውድድር ውጪ የሆኑትን ቤታቸውም ይቁጠራቸው። ውድድር በሌለበት ውድድር፣ ነጻነት በሌለበት ነጻነት፣ መብት በሚረግበት ባለመብት መሆን የማይታሰብ መሆኑን ከኢትዮጵያን የንግድ ስርዓት ውጪ በመጥፎ ጎኑ የሚጠቀስ አይኖርም። የወያኔ ቱጃሮችና ባለሀብቶች የሚባሉት ዛሬ የወያኔ ህግ የማይገዛቸው፣ የገበያ ስርዓት የማይገራቸው፣ የሀብት መጠን እብሪት የወጠራቸው ሆኗል። ገንዘብ ካለ በሰማይ መንገድ አለ ባዮች ከሆኑ ዓመታት አስቆጥሯል። በንግድ ተቋሞቻቸውም ሆነ በመኖሪያ ቀዮቻቸውና ዙሪያቸው ደሃ ባይናችን አንኒ ባዮች ሆነዋል። የደሃ መኖሪያ ቤቶች ወይም ንግድ ተቋሞች ማስፈረስ ይችላሉ። ከሰሞኑ በቦሌ አየር ማረፊያ አካባቢ በአንድ ጄነራል አማካይነት ቤታቸው የፈረሰባቸው ለአስረጅነት ማቅረብ ይቻላል። መነሻ የቅጣጣውን በገበያ ስርዓት ሆነ በህግ የማይተዳደረው የንግዱን ዘርፍ ነውና ወደሱ ልመለስ። ወያኔ የዘረጋው የዝርፊያ ስርዓት ጀሌዎቹንና ብሔሩን ተወላጆች ከበርቴዎች አድርጓል። ሌሎች ኢትዮጵያውያን ደግሞ ለድህነት ዳርጓል። ከስራ ውጪም አድርጓል። ኢትዮጵያ ዛሬ ጥቂት የወያኔ ከበርቴዎች መፈንጫና መንደላቀቂያ ሆናለች። ከመቶ ሚሊዮን ህዝብ ውስጥ ከሁለት ሚሊዮን የማይበልጡ ጊዜ የሰጣቸው ስርዓቱ የፈቀደላቸው ባለጊዜዎች የአገሪቱን ሀብት በብቸኝነት ተቆጣጥረውታል። ታዲያ ይህ የወያኔ ቅጣጣ ሀብት ክፍፍል ያስመረረው ህዝብ በወያኔ ስርዓት ላይ ሲነሳ፣ አዎ በሀገራችን የተመጣጠነ የሀብት ክፍፍል የለም ብለው እምነታቸውን ሲሰጡም ተደምጧል። በሌላ በኩል በሀገራችን ለተዘጋው የሀብት ክፍፍልና በህግ ለማይመራው የንግድ ስርዓታቸው በመልካም አስተዳደር እንፈተዋል ሲሉም ይደመጣሉ። ጥልቅ ተሐድሶ ይፈተዋል እያሉ ሲቃዡም ይደመጣሉ። የፖለቲካ ደንቆሮነት ይሏል የዚህ አይነቱ መጃጃሉ። ወያኔዎች ካድሮቻቸውን ስላጃጃሉ የኢትዮጵያ ህዝብ ጃጃል ብሎ ያስባሉ። ወያኔ ፍትሃዊ የሀብት ክፍፍል ለመፍጠር ተግቼ ይሰራለሁ፣ ለዚህ ደግሞ የመልካም አስተዳደርን በአስቸኳይ ተግባራዊ ያደርጋለሁ። የወያኔ ጩኸት ከንቱ የቁራ ጩኸት ነው። የዛሬ የሀገራችን ቅጣጣ የሀብት ክፍፍልና በህግ የማይገዛውን የንግድ ስርዓት ወያኔ ይፈተዋል ብሎ ከመጠበቅ ከሰማይ መና ይወርድልኛል ብሎ ከመጠበቅ የተለየ ሊሆን አይችልም። የችግሩ ገፈት ቀማሽ የሆነው የኢትዮጵያ ህዝብም በዚያ አይታለልም። የማይታረቅ ቅራኔ ሊያስታርቁ የሚችሉ የወያኔ ጀሎች ይፈጠራሉ ብሎም አይጠብቅም። የወያኔ መልካም አስተዳደር ወይም የወያኔ ህግ ይፈተዋል የሚል ቅዠት የኢትዮጵያ ህዝብ አልሞም ቃዥቶም አያውቅም። ይህንን የተዛባ የሀብት ክፍፍል ወይም የንግድ ስርዓት ሆነ ብሎ በፈጠረውና ዛሬ እጅ እያለ ከመጣው የወያኔ ስርዓት መፍትሄ ጠብ እንደማይል የኢትዮጵያ ህዝብ ያውቋል። ይህ ቅጥ ያጣና የሰማይና የምድር ያህል የተራራቀ የሀብት ክፍፍልና የተበላሸው ንግድ ስርዓት መፍትሄ የሚያገኘው ከወያኔ መፈራረስና ሞት በኋላ በሚበቅል ኢትዮጵያዊና ዲሞክራሲያዊ ከሆነ ስርዓት ግንባታ በኋላ ብቻ ነው። የፖለቲካ ውሳኔን ወይም ፖሊሲን የሚሻ ጉዳይ አይደለም። ቅራኔው ሊታረቅ የማይችል ነው። ወያኔን ከስሩ መንግሎ ለመጣል በሚደረገው የተባበረ ህዝባዊ ትግል የእያንዳንዱ ኢትዮጵያዊ አሻራ በትግሉ ላይ ሲያሳርፍ ብቻ መፍትሄ ይገኛል። በርታ ከመርካቶ። ለፍኖተ ዲሞክራሲ ሬዲዮ ዝግጅት ክፍል ሰላምና ጤና ለአዘጋጆች እድገትና ተአማኒነት ለዝግጅት ክፍሉ በመመኘት መልእክቴን አቀርባለሁ። አይሰማም። የማይሰማው መስማት ስለማንችል ሳይሆን መስማት ስለማንፈልግ መሆኑ ይታወቃልኝ። ከአንድ ዓመት በፊት የአርበኞች ግንቦት ሰባት ንቅናቄና የኦሮሞ ዴሞክራሲያዊ ግንባር ኦዴግ የጋራ አገራዊ ንቅናቄ መስርተው እንደነበር ይታወቃል። የምስረታው ዓላማም አንድ ግንቦት ሰባት ንቅናቄ የኦሮሞን ህዝብ ድጋፍ ለማግኘት ሲሆን፣ ሁለተኛ ደግሞ ኦዴግ ግንቦት ሰባት የሚጠቀምበትን ሚዲያ ኢሳትን እንዲሁም አመራሩንና አሰራሩን ተጠቅሞ ወደ ኦሮሞ ህዝብ መቅረብን፣ መታወቅን፣ ህዝባዊ ድጋፍ ማግኘትንና ለወያኔም ለድርድር መብቃትን አስቦ እንደነበር በወቅቱ ስንገልጽላቸው የነበሩ ሁሉ ያስታውሱታል። የኦሮሞ ዴሞክራሲያዊ ግንባር አመራር ቀደም ሲል የኦነግ መስራችና አመራር የነበሩ የአማራ ህዝብ እልቂት ተጠያቂ የኢትዮጵያ ደግሞ ታሪካዊ ጠላቶች የሆኑ ግለሰቦች መሆናቸው፣ ይልቁንም ለህግ መቅረብ ያለባቸው ጨፍጫፊዎች መሆናቸው እየታወቀ የህዝብ ይሁንታና ፍላጎት ሳይኖር በድብቅና በጀብደኝነት የተከናወነ የጸረ ህዝቦች ስብስብ ተፈጠረ።
ግንቦት ሰባት ከዚህ ውህደት ጀምሮ የአማራውን ህዝብ የሞራልና የገንዘብ ድጋፍ ተነፈገ። የኦነግ ዘረኛ አርማ በኢሳት ሚዲያ ለህዝብ ታየ። የኦነግን የፖለቲካ ፕሮግራምም በይፋ ማስተዋወቅ ተጀመረ። የኦነግ ኦዴግ መሪዎች ያቋም ለውጥ እንዳደረጉ ስለ ኢትዮጵያ ሲሉ እንደሚታገሉ ነጻ አውጪዎች ተደርገው ተዘመረላቸው። የአማራው ህዝብ በበለጠ ሁኔታ እንዲሁም ቀሪው የኢትዮጵያ ህዝብ በአጋዥነት የእውቀትና የገንዘብ መዋጮ እያደረጉ የተቋቋመው ኢሳት የኦነግ ኦዴግ ልሳን ሆነ። ነገር ግን ያ እነሱ ያመኑበት የኢትዮጵያ ህዝብ ደግሞ የተቃወመው አገራዊ ንቅናቄ ከአንድ ዓመት በላይ ሳይዘልቅ በክህደት ተለያዩ። ከሃዲው ኦዴግ የተካደው ደግሞ ግንቦት ሰባት ተብሎ ተለቀሰ። ምክንያቱም የኦነግ ኦዴግ መሪዎች ከወያኔ ጋር ያደረጉት የስልክና የአካል ድርድር ሰመረና ተሳካላቸው። በአንጻሩ ግንቦት ሰባት ግን ለመደራደር ያደረገው ጥረት ሁሉ ሰሚ አጣ። በዚህ ምክንያት የግንቦት ሰባት አመራር አባላት መግለጫ ሲያወጡ፣ የሳት ጋዜጠኞች ደግሞ የማጣጣል ዘመቻቸውን ቀጠሉ። በኔም ሆነ በህዝቡ እይታ ግን ሁለቱም ካህዲዎች ናቸው። ግንቦት ሰባት እንዲሁም ኦዴግ ሁለቱም ለየግል ስልጣንና ዝና እንጂ ህዝባዊ ቁርጠኝነትና ራዕይ የላቸው። ሁለቱም በህዝብ ደምና ገንዘብ የቀለዱ ወንጀለኞች። ግንቦት ሰባት ንቅናቄ ለደቡብ ህዝቦች፣ ኦዴግ ደግሞ ለኦሮሞዎች ብቻ የሚታገሉ አመራሮቹም ለግል ዝናና ጥቅም የሰከሩ ፖለቲካዊና ወታደራዊ ዕውቀት የሌላቸው ግን አጭበርባሪዎች መሆናቸው ለቁርጠኝነት ጉድለታቸው ማሳያ ነው። የኢትዮጵያ ህዝብ ለስር ነቀል የመንግስት ለውጥ እንጂ ለፖለቲካ ድርጅት መሪዎች በድርድር ስልጣን እንዲያገኙ የሚደረግ ጥረት አካል አይደለም። ህዝባችን እየታገለ ደምና ንብረቱን እየገበረ ከሃዲ ግለሰቦችና ድርጅቶች ሊክዱት ሲደራደሩበትና የሀብትና የስልጣን ምንጭ ሲያደርጉት ኑሯል። ወያኔ በህዝብ አመጽ፣ በኢኮኖሚ ውድቀትና አመኔታን ማጣት በተፈጠረበት ውድቀት ምክንያት በስልጣንና ለሆድ ያደሩ ቡድኖችንና ግለሰቦችን መጠቀም የተለመደ ባህሪው በመሆኑ የኦሮሞ ዴሞክራሲያዊ ግንባር ኦዴግ ብቻ ሳይሆን በርካታ የፖለቲካ ድርጅቶችም የድርድር ጥሪ እየተጠባበቁ መሆኑ ይታወቃል። ወያኔ በተለይም ለማ መገርሳ፣ አብይ አህመድና አዲሱ አረጋ ከሶስት ወራት በፊት ጀምሮ በስልክና በደብዳቤ በውጭ ከሚገኙ ተቃዋሚ ነን ባዮች ኦዴግ፣ ኦነግ፣ ኦፌኮ እና ኦኤምኤን ወዘተ ጋር ግንኙነት ሲያደርጉ እንደነበርም ይታወቃል። ከሶስት ቀናት በፊት ደግሞ የኦህዴድ አመራር ከአዲስ አበባ እንዲሁም በአሜሪካና ካናዳ ከሚኖሩ ዲፕሎማቶች ጋር በተደረገው የአካል ንግግርና ድርድር የኦሮሞ ዴሞክራሲያዊ ግንባር ተሳክቶለት ተስማምቷል። ሌሎችም በተመሳሳይ መልኩ በድርድር ላይ መሆናቸው ይታወቃል። ሌላው ቀርቶ በአማራ ብሔረሰብ ስም የተቋቋሙ ድርጅቶችም ሆኑ ግለሰቦች ጭምር የዚህ ህገወጥ ድርድርና ግንኙነት ሰለባ ሆነዋል። ስለሆነም ሁሉም ለህዝባችን ነጻነት ራዕይ የላቸውም፣ ከሃዲዎችም ናቸውና ህዝባችን በተረጋጋ መንፈስ መከታተልና የመለየት ስራ መስራት እንዲሁም የነዚህን አካላት የማወናበጃ ሚዲያዎችንም በጥንቃቄ መመልከት ይገባል እላለሁ። ህዝባዊ ትግሉ በጋራና በተናጠል ተጠናክሮ ይቀጥል። ድል ለኢትዮጵያ ህዝብ። ይህን ደብዳቤ የላኩልን አንድ ታዛቢ ከአሜሪካ ናቸው። አድማጮቻችን፣ እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራማችንን በዚሁ እናጠናቅቃለን። ሳምንት አርብ ከሌሎች ከእናንት ከአድማጮቻችን ከምናገኛቸው ደብዳቤዎች ጋር እስከምንገናኝ ደህና ቆዩን። መልካም ሳምንት።
ፈርዶበት አማራ አረ ያገር ያለ አረ ወገን ያለ እጁ መጃውጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከመድሯ በደሙ ለውሶ ነገሩንና ላምባሩ አለበት ኩበት ይወቃል አማራው ግፍ ያደረበት አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጥቶች አይደለንም የለንም ሌላ ገ ፈርዶበት አማራ ምንድነው ጥፋቱ ለሁሉም ማይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኖራት ውድና ታገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝም ልጠፍቶ የዘረኛ ስርዓት በአገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዥ ሆነሽ ላውሬ ሰው ለምወይ በአገር እንብኝን የሚያጣጠቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቅ ዓላማ መሞቱም መኖሩ ባለ አልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ብኝን የሚያጠብቅ ስቃይን ለመጣል ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬው ሀዲያ አፋሩ ኩናማ ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ጉንዱን አጠንክሮ እንን የግፍ ስርዓት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደርፍን ክልክል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ሀገር ሰው ወተሽፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም ይሸለትበት ስራቱ ባመጣው መከራና ጣጣ እኮ ምን ባጠፋ ማራው ይቀጣ አረ ሀገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በለ ሀገር ሰው አዛውን ትምወጣት እንብኝ በለ ኦሮሞ እንብኝ በለ ኩናማ እንብኝ በለ ጉራጌ እንብኝ በለ ሲዳማ እንብኝ በለ አፋሩ እንብኝ በለ ሀዲያ እንብኝ በለ ጋምቤላ እንብኝ በለ ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የናት አገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገስቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ ፈርዶበት አማራ